በኢትዮጵያ ወቅታዊ የፖለቲካ ጉዳዮች የለውጥ እንቅስቃሴና በሀገሪቱ የሚታዩ ግጭቶች ዙሪያ ያተኮረ ክርክር ነው ሰጥ አገባ ለምሽቱ የያዘው። ሁለቱ ተከራካሪዎች የኦሮሞ ሚዲያ ኔትወርክ ዳይሬክተር አቶ ጃዋር መሐመድ እና በሰሜን አሜሪካ የትግራይ ተወላጆች ማህበር ዳይሬክተር አቶ አሉላ ሰለሞን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንትናው ምሽት ምጥን ዝግጅቱ ለአቶ ጃዋር መሐመድ ባነሳለትና ለዛሬ ምሽት በእንጥልጥል ባደረው ጥያቄ ይንደረደራል።
አቶ ጃዋር አቶ አሉላ በኩል የቀረቡትን ሐሳቦች ሰምተዋል። ሁሉም ሐላፊነቶች ለአንድ ወገን ብቻ መሰጠት የለበትም ያሉት ወደ ኋላ ሄደውም ቀደም ሲል የነበረውንና ጠቅላይ ሚኒስትሩ የተናገሩትን አጣቅሰዋል። እስካሁን እየታዩ ላሉት ፈተናዎች ሐላፊነት መውሰድ የሚችል ወገን አለ ወይ? አቶ ጃዋር
ዝም ብለን እኮ ከምድር ተነስተን እያላከክን ያለነው ነገር አይደለም። ይሄን ለውጥ እየተቃወሙ በግልጽ እየተናገሩ ያሉት የህወሓት ቀድሞና ያሁን አመራሮች ናቸው። በግልጽ ይሄን ነገር ሲያብጠለጥሉና ለውጡ ሲያብጠለጥሉ እንዳውም ልንታገለው ልንቀለበሰው ይገባል ሲሉ የነበሩት እነ ስዩም መስፍን ናቸው፣ እነ ጀነራል ተገረ ብርሃን ናቸው። ከዛም አልፎ አሁን በቅርቡ የተሻለ ነገር ይሻላል ብለን ጠብቀው ዶክተር ደብረ ጽዮንም ይህንኑ ሲገፋ ነው እያለ ያለ ነው። በነገራችን ላይ የህወሓትን በሙሉ አይደለም እያልኩ ያለሁት አይደለም የትግራይ ህዝብ፣ በህወሓት ውስጥ ያለ የቀድሞ ተጠቃሚ የነበረ በስልጣን ላይ ያለ ቡድን ይሄንን ነገር በግልጽ እየተቃወመ ነው ያለው። ለምሳሌ በደቡብም ሆነ በቤኒሻንጉል በተለያየ ቦታ የነበሩ ግጭቶች ዝም ብለው የተነሱ እንዳልሆኑ ብዙ የሚጠቁሙ ነገሮች አሉ። በአይዲዮሎጂ በደንብ ተዘጋጅቶበት ታስቦበት እየሰራ ያለ ነገር ነው። እንደ ምሳሌ አንድ ነገር ላሳይ ይመስለኛል። በኦገስት 2016 ሶስት መስፈርና አቶ አባይ ጸሐይ ሁለት ሰዓት የቆየ ኢንተርቪው ከፋና ጋር አድርገው ነበር። በዚህ ኢንተርቪው ላይ በግልጽ የኦሮሞና የአማራን አቅም ለመከላከል የአራሳ ብሔሮችን ጣምራን መገንባት አለብን በማለት በግልጽ የተናገሩት። ከዛ ቀጥሎ ደግሞ አብዲሌ በመጠቀም በኦሮሚያ ላይ መጠነ ሰፊ ጥቃት በመከላከያ የተደገፈ ሲካሄድ ነበር። በደቡብ ውስጥም ቢሆን እነዚህ ዛሬ በስልጣን የተነሱ ሰዎች የማ ጋር እንደነበሩ፣ በኢህአዴግ ውስጥ በነበረው ግጭት ውስጥ ከማ ጋር እንደነበሩ፣ ከዛ በኋላ ለውጡን ለመቀልበስ ምን አይነት ስራ ሲሰሩ እንደነበሩ አይደለም በመንግስት ውስጥ ያሉ ከሩቅ ያለን ሰዎች የምናውቀው ነገር አለ። ይሄ እንግዲህ ህወሓትን በሙሉ አይደለም እየፈረጁ ያለሁት፣ በህወሓት ውስጥ ያሉ በተለይ ደግሞ በጣም በከፍተኛ በሙስና የተዘፈቁና በስልጣን ላይ በነበሩበት ወቅት በህዝብ ላይ ከፍተኛ ወንጀል የሰሩ በፖለቲካ እስረኞች ላይ ከፍተኛ ጉዳት ሲያደርሱ የነበሩ ሀገሪቷ ወደ ዲሞክራሲ የምትሸጋገር ከሆነ ሰላምና መረጋጋት የሚሆነ ከሆነ ተጠያቂነት ማምለጥ የማይችሉ የመዘበሩት ንብረት ዛሬ ጄኔቫ ነው ያለው። ብዙ ነገር እያየን ያለው ሀገር የወጣ ስንት ገንዘብ ነው ያለው። ያ ነገር ለተጠያቂነት እንዳያቀርባቸው የሚፈልጉ ግለሰቦችና ቡድኖች ለውጡን ለመቀልበስ ሌት ተቀን እየሰሩት ነው። ይህንን ደግሞ ሁሉም ሰው የሚያውቀው ነው። ይሄ የጅምላ ፍረጃ አይደለም። ለህወሓትም አደጋም ቢሆን ለኢትዮጵያም አደጋም ቢሆን ነው። በህወሓቱ ደግሞ ጠንካራ የሆኑና ለውጡን እየደገፉ ያሉ ግለሰቦች እንዳሉ የሚካድ አይደለም።
ጥያቄ ላስከትል። አቶ ጃዋር በህወሓት ውስጥ ያሉ በስልጣን ላይ በነበሩበት ጊዜ ተጠያቂ ሊሆኑ የሚገባባቸው ድርጊቶችን የፈጸሙ ብለዋል። ከህወሓትም የተወሰኑ መሆናቸውን ነጥለዋል። አንዳንድ ንግግሮችንም በዋቢነት አቅርበዋል። በቀጥታ አሁን ያለውን ለውጥ በመቃወም የተገለጹትን በድርጊት ግን በቤንሻንጉል አካባቢ ሆነ ሌሎች አካባቢዎች ለታዩ ቀውሶች እነኚህ ክፍሎች ተጠያቂ መሆናቸውን ምን ማስረጃ አለ?
ይሄ እኮ ከዲዮ ራሱ ብንነሳ በማንኛውም ሀገር ውስጥ በተለይ ዲዛይነር ለውጥ ሲመጣ ለውጡን ለመቀልበስ የሚሞክረው በተለይ በደህንነት ውስጥ እና በመከላከያ ደህንነት ውስጥ ሚሊተሪ ኢንተሊጀንስ ውስጥ ጠንካራ የበላይነት ያለው አቅም ነው። የደህንነት ውስጥ ክንፈ ከሞተ ወዲህ ሙሉ በሙሉ ደህንነቱን ተቆጣጥሮ የነበረው ጌታቸው አሰፋ ከነ ስብሃት ጋር ሆኖ ቤንሻንጉል ብቻ አይደለም ኦሮሚያ ውስጥ ራሱ እየሞከረ ያለው ነገር የሚካድ ነገር አይደለም። ስም መጥራት በሚዲያ ባልወድም ይሄ እኮ ሁሉም አሉላ የሚያውቃል እኔም የማውቀው ሁላችንም የምናውቀው ነገር ነው። ይሄ የእስቴት ሳቦቴጅ ነው። ፕሮቴስቱን በምንመራበት በምንካሄድበት ወቅት ብዙ አይነት እንዲህ አይነት ሙከራ በአማራና በኦሮሞ መካከል ግጭት ለመፍጠር በትግራይ ህዝብ ላይ ግጭት እንዲፈጠር የደህንነት አባላቶች ሲያደርጉት ነበሩ። እጅ ከፍንጅ ይዘን አሳልፈን ስንሰጣቸው ነበር። አሁንም ቢሆን በቤኒሻንጉል ውስጥም በተካሄደው ሙከራ፣ በምዕራብ ኦሮሚያ እየተካሄደ ያለው ደቡብ ውስጥም እየተካሄደ ያለውን የህዝብ ለህዝብ ግጭት ሳይሆን ረብሻ በማድረግ ኤጀንት ሰቦተስ የምንላቸው ተልኮ ገብ ጣልቃ ገብ የሆኑ በትሬኒንግ የወሰዱ የደህንነት ሰራተኞች ናቸው። ኢትዮጵያ ውስጥ ግን የደህንነት ሰራተኛ የደህንነት ድርጅት አንድ ብቻ ነው ያለው እስከማውቀው ድረስ። ይህ የደህንነት ድርጅት ደግሞ በጌታቸው አሰፋ ሲመራ የነበረው አሁን ጀነራል አደም የተቀበለው የደህንነት አካል ነው። መስቀል አደባባይ የተደረገው የቦምብ ጥቃት ላይ በቪዲዮ በቀጥታ አይተናል። የፌዴራል ፖሊስ የለበሱ ግለሰቦች ይሄንን ነገር ሲያደርጉ እንደነበረ በፌደራል መኪና ላይ የመጡ የዛ ቀን ምንም አይነት ስራ ሲሰራ አልነበረም። ይሄን ነገር ስታየው ይሄን ማድረግ የሚችለው በመንግስት ደህንነት ቢሮ ውስጥ መዋቅር ያለው ያንን ተቋም በደንብ ብቻ ነው ይሄን ማድረግ የሚችለው። እያደረጉ ያሉት በደህንነት ውስጥ የነበሩ ግለሰቦች ናቸው። እነዚህ ግለሰቦች ለምሳሌ ጀነራል ተክለ ብርሃን በግልጽ እኮ ወጥቶ ኦልሞስት የኩዴታ የመፈንቅለ መንግስት ይደረግ ማለት ብቻ ነው የቀረው። በቃላቸውም እየተነገሩ ነው ያሉት፣ በስራቸውም በተጨባጭ እያሳየው ያሉት ነው። ብዙም የሚያከራክር ጉዳይ ነው።
መልካም፣ ለአቶ አሉላ እድል መስጠት አለብኝ። አቶ አሉላ፣
ምንድን ነው እዚህ ላይ ግልጽ መሆን ያለበት? አሁን ኮምፕሊትሊ አንድ ነገር እየሳትን ያለን ይመስልናል። እንደዚህ ጃዋር እየጠቀሳቸው ከአሁን በፊት ያደረጓቸው ንግግሮች ማየት ይቻላል። አሁንም እያደረጉት ያለ ነገር አለ የሚባል አንዳንዶቹ ከኃላፊነት ተነስተው እንትን የሆኑ ሰዎች ናቸው። አንዳንዶቹ በጥሮታ የተሸኙ ሰዎች ናቸው። ስለዚህ በፊት በኃላፊነት በነበሩበት ወቅት በተለያዩ ሀገሪቱ አካባቢዎች ለሚፈጠር ችግር ተጠያቂ፣ ተከሳሽ፣ አሁን ደግሞ ከኃላፊነት ከተነሱ በኋላ አሁንም እነዚሁ ሰዎች ተጠያቂና ተከሳሽ የማድረግ አካሄድ አገሪቱ ውስጥ መፍትሄ አያመጣም። ሲጀመር ከዚህ ከመንግስታዊ ኃላፊነት ተጠቅሞ የመንቀሳቀስ ባልተናነሰ በአሰላለፍ ደረጃ አገሪቱ ውስጥ መግባባት ላይ ያልደረሱ ኃይሎች የሚሄዱት አካሄድም አለ። ይሄ በግልጽ ጃዋር ይህንን በደንብ ያውቀዋል። አሁን ሰሞኑን በሰጠው አስተያየት ሶሻል ሚዲያ ላይ ይህንን በደንብ ማየት ይቻላል። በግልጽ ኢትዮጵያ ወደ ምን አይነት አቅጣጫ እየሄደች እንደሆነ የሚጠቁ ጽሁፎች ሁላ አይቻለሁ። ጃዋር ማለት ነው
ሊጠቅሱልን ይችላሉ? አቶ
የሶቪየት ዩኒየን ተሞክሮና በሆነ ወቅት በተለይ የቀዝቃዛው ጦርነት ማብቂያ አካባቢ የተፈጠረ እንደ ምሳሌ በማቅረብ የተጻፈ ጽሁፍ አለ። ስለዚህ ይህ ካስተላለፍ የሚመነጭ እንጂ እዛ ውስጥ መንግስት ውስጥ ኃላፊነት የነበራቸው ነገር ግን አሁን የተነሱ ሰዎች በሚያስነሱት ችግር አይደለም። መሰረታዊ የሆነ የፖለቲካ አጀንዳና ያስተላለፍ ልዩነት ስላለ ነው በሀገሪቱ ውስጥ እንደገና ኦፍኮርስ ማይካድ ጥቅሞ የተነካበት ከኃላፊነት የተነሳ ችግር አይፈጥርም ብለን ድምዳሜ አንደርስም። ይህ ግን ለአንድ አካባቢ፣ ለአንድ ፓርቲ፣ ለአንድ መስሪያ ቤት የሚሰጥ ጉዳይ ነው ብዬ አልወስደውም። እኔ በየትኛውም ቦታ ኃላፊነትና ስልጣን ላይ የነበረ ጥቅም የነበረው ኃይል ሲነሳ ኦሮሚያም ላይ ይሄ ችግር አለ፣ ደቡብም ላይ ይሄ ችግር አለ። ካሁን በፊት እኮ ኦሮሚያ ውስጥ የነበረ ችግር አንዱ አንዱን እየከሰሰ እዛው በእጅትም ብንወስደው በክልላዊ መንግስቱ አንዱ አንዱን እየከሰሰ የለውጥ አራማጅ የሆነ የለውጥ ተቃዋሚ የሆነ እየተባባለ የሚካሰስበት ሂደት ነበረ። ሌላም አካባቢ እንደዚሁ ተመሳሳይ አይነት ሂደት አለ። ስለዚህ ለአንድ ፓርቲ፣ ለአንድ መንግስት መዋቅር ወይም ደግሞ ለአንድ ከአንድ ህብረተሰብ የመጡ ሰዎች ብቻ ይህንን ነገር መስጠት ስህተት ነው፣ አደገኛ ነው። በነገራችን ላይ የዚህ አነጋገርና የዚህ አካሄድ ውጤቱም አይተነዋል። በተለያዩ አካባቢዎች የትግራይ ተወላጆች እየታደኑ የሚደበደቡበት፣ የሚገደሉበት፣ የሚታሰሩበት ሁኔታን ፈጥሯል። ስለዚህ ይህ መፍትሄ ሊሆን አይችልም። በነገራችን ላይ እዚህ አቶ ጃዋርን በእግረ መንገድ ማመስገን ፈልገው በዚህ ረገድ ጥሩ አቋም ይዘው ነው የመጡት። ይህንን አቋም ማስቀጠል መቻል አለባቸው። እኔም እርሶም እንደ ወጣት፣ እርሶ ያልኩት በቪዲዮ አነጋገር ስለሆነ ነው እንጂ እኔም አንተም እንደ ወጣት የተሻለ ሀገር ሊኖረን የሚችል ህዝቦችን ለአደጋ የሚያጋልጥ አነጋገር ሆነ ካምፔን የማድረግ አካሄድ ስለምትቃወም ጭምር ነው ይህንን እያሳሰብኩ ያለው። ኢትዮጵያ ውስጥ በተለያዩ አካባቢዎች እየተፈጠረ ያለው ችግር ከጥቅምም ከስልጣንም አንጻር የመጣ ችግር ከሆነ ሁሉንም ይመለከታል። በየትኛውም ቀበሌ፣ ወረዳ፣ ዞን ያለ ኃላፊ ጥቅም የነበረው ሰው ጥቅሙና ኃላፊነቱ ሲነካ ችግር መፍጠሩ አይቀርም ተብሎ ነው መደምደም ያለበት። አንድ ሁለተኛ የአሰላለፍ ጉዳይ ማየት አለብን። በኢትዮጵያ የፖለቲካ አሰላለፍ የተለያየ ፍላጎት ያላቸው ኃይሎች አሉ። ይሄ ቅድም ምሳሌ ያስቀመጥኩት የአቶ ጃዋር ጽሁፍ በደንብ አድርጎ ቁልጭ አድርጎ ያሳየናል። ብሶችም አይተውት አንብበውት ያስተላለፍ ጉዳይ ነው ብለው ወስደውታል። ሌላው በኢትዮጵያ ውስጥ የኢምፓየር አስተሳሰብ ተመልሶ ይመጣል የሚል ተስፋ ከጠቅላይ ሚኒስትር አነጋገር በተዛባ መንገድ በመረዳት ተስፋ ያላቸው ሰዎች ባህር ዳር ላይ አይተናል። ጠቅላላ በህገ መንግስቱ እውቅና የተሰጣቸው ነገሮች የሚተው በምልክት ብቻ አይደለም፣ በንግግርም ጭምር ወደ ድሮ አስተሳሰብና ስርዓት የሚመልስ አካሄድ አለ። ይሄ ራሱ ቀላል አይደለም። ይሄ በአገር ውስጥ ሊፈጥረው የሚችል ችግር ጃዋር ይስተዋል ብዬ አላምንም። በደንብ አድርጎ ያውቀዋል። የባህር ዳሩ ላይ እኮ በግልጽ የሽግግር መንግስት ጥያቄ ቀርቧል። ስለዚህ የሽግግር መንግስት ጥያቄ ያለው ሰው ይህንን አጀንዳውን ለመግፋት ሲል የሚያካሂዳቸው ነገሮች ይኖራሉ። በሌላ በኩል ደግሞ አይሆንም፣ ምርጫ ነው መካሄድ ያለበት፣ ይህንን አሁን ያለው እርምጃ በመደገፍ የሽግግር ሂደቱን በመደገፍ ነገር ግን የሽግግር መንግስት አያስፈልግም ይላል ኃይላል። በሌላ በኩል ደግሞ ጭራሽ ከኢትዮጵያ ወጣለሁ የሚል ኃይላል። ስለዚህ እነዚህ ሁሉ የፈጠሩት ትርምስምስ መረሳት የለበትም።
መልካም። የተለያዩ ፍላጎቶች መኖር እንደየፍላጎቶቹም የየበኩላቸውን አጀንዳዎች ይዘው መንቀሳቀሳቸው፣ ነገር ግን እነኚህ ፍላጎቶችና እንቅስቃሴዎች ምናልባትም ቀደም ብዬ እንደጠቀስኩት ማንንም ተጠቃሚ ወደማያደርግ ወደ ባሰ ብጥብጥና ግጭቶች እንዳያመራ ኃላፊነት ይወስዳሉ የሚለው ነው ጥያቄውና፣ ሁለታችሁ የቆማችሁለት ዓላማ አለ፣ የምታራምዱት ሐሳብ አለ። ያ ራሱን የቻለ ሆኖ ሳለ የሚቀርቡበት መንገድ የቱን ያህል ኃላፊነት ይወስዳሉ የሚለው የሁሉም ጥያቄ ነው። በማህበራዊ መገናኛ ብዙሃን ይልቁንም በየበኩላችሁ በሚታቀርቧቸው ሐሳቦች ላይ የቱን ያህል ኃላፊነት ትወስዳላችሁ? ለሌሎችስ የቱን ያህል ምሳሌ ትሆናላችሁ? አሁን ኃላፊነት ወስዳችሁ ስትነጋገሩ አድማጮች እየተከታተሉ ነው። አቶ ጆሃር ከርሶ ልጀምርና ወደ አቶ ሉላል።
አድማጮች ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ ያሉናን እንግዶች አቶ ጆሃር መሐመድንና አቶ አሉላ ሰለሞንን ስለ ተሳትፏቸው እናመሰግናለን። Thank you.